የማቴዎስ ወንጌል ምዕራፍ 12 ከዚህ በኋላ ኢየሱስ በሰንበት ቀን በስንዴ እርሻ መካከል ያልፍ ነበር። ደቀ መዛሙርቱ ርቧቸው ስለነበረ የስንዴ እሸት እየቀጠፉ ይበሉ ጀመር። ፈሪሳውያን ይህን አይተው ኢየሱስን፣ እነሆ ደቀ መዛሙርትህ በሰንበት ቀን ያልተፈቀደውን ያደርጋሉ አሉት። ኢየሱስም እንዲህ አላቸው፣ ዳዊትና አብረውት የነበሩት ሰዎች በተራቡ ጊዜ ዳዊት ያደረገውን ከቶ አላነበባችሁምን? ወደ እግዚአብሔር ቤት ገብቶ ከካህናት በስተቀር እርሱም ሆነ አብረውት የነበሩት ሰዎች ሊበሉት ያልተፈቀደውን የተቀደሰ የመባ ኅብስት በላ። ደግሞስ ካህናት በሰንበት ቀን በቤተ መቅደስ ሰንበትን ሲሽሩ በደል ሆኖ እንደማይቆጠርባቸው በሙሴ ሕግ የተጻፈውን አላነበባችሁምን? ነገር ግን ከቤተ መቅደስ የሚበልጥ እነሆ እዚህ አለ እላችኋለሁ። ደግሞም እኔ የምፈልገው ምሕረትን እንጂ መሥዋዕትን አይደለም የሚለውን የመጽሐፍ ቃል ምን እንደሆነ ብታስተውሉ ኖሮ በደል በሌለባቸው ሰዎች ላይ ባልፈረዳችሁም ነበር። ምክንያቱም የሰው ልጅ የሰንበት ጌታ ነው። ኢየሱስ ከዚያ ስፍራ ተነስቶ ወደ ምኵራባቸው ገባ። በዚያም አንድ እጀ ሽባ ሰው ነበረ። ኢየሱስን ሊከሱት የፈለጉ አንዳንድ ሰዎች በሰንበት ቀን በሽተኛን መፈወስ ተፈቅዷልን ሲሉ ጠየቁት። ኢየሱስም እንዲህ አላቸው፣ ከእናንተ መካከል አንድ በግ ያለው በጉ በሰንበት ቀን በጉድጓድ ውስጥ ቢወድቅበት ስቦ የማያወጣው ማን ነው? ታዲያ ከበግ ይልቅ ሰው እንዴት አይበልጥም? ስለዚህ በሰንበት ቀን መልካም ነገር ማድረግ የተፈቀደ ነው። ከዚህ በኋላ ኢየሱስ እጀ ሽባውን እጅህን ዘርጋ አለው። እርሱም በዘረጋው ጊዜ እጁ ዳነለትና ልክ እንደ ደህነኛው እጅ ሆነለት። ፈሪሳውያን ግን ከዚያ ወጥተው ኢየሱስን እንዴት አድርገው እንደሚገድሉት ተማከሩ። ኢየሱስ ግን ምክራቸውን አውቆ ከዚያ ቦታ ገለል አለ። ብዙ ሰዎችም ተከትለውት ሄዱ። የታመሙትንም ሁሉ ፈወሳቸው። ስለ እርሱ ለማንም እንዳይናገሩ አዘዛቸው። ይህም የሆነው በነቢዩ ኢሳይያስ እንዲህ ተብሎ የተጻፈው የትንቢት ቃል እንዲፈጸም ነው። የመረጥኩት አገልጋዬ እነሆ ይህ ነው፣ እርሱ እኔ የምወደውና የምደሰትበት ነው። መንፈሴን በእርሱ ላይ አደርጋለሁ። እርሱም ቅን ፍርድን ለአረማውያን ያውጃል። እርሱ አይከራከርም ወይም አይጮህም፣ በየመንገዱ ድምፁን አያሰማም። የተቀጠቀጠ ሸንበቆ እንኳ አይሰብርም፣ የሚጤሰውንም የጧፍ ክር አያጠፋም። ይህንንም የሚያደርገው ቅን ፍርድ ድል እስኪነሳ ድረስ ነው። አረማውያን በእርሱ ተስፋ ያደርጋሉ። ከዚህ በኋላ ሰዎች ጋኔን ያደረበትን ዐይነ ስውርና ድዳ ሰው ወደ ኢየሱስ አመጡ። ኢየሱስም ፈወሰው። ሰውየውም መናገርና ማየት ቻለ። ሕዝቡም ሁሉ ተገርመው ይህ የዳዊት ልጅ ይሆንን አሉ። ፈሪሳውያን ግን ይህን በሰሙ ጊዜ እርሱ አጋንንትን የሚያስወጣው ብኤልዜቡል በተባለው በአጋንንት አለቃ ነው አሉ። ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ አንድ መንግሥት ተከፋፍሎ እርስ በርሱ የሚጋጭ ከሆነ ያ መንግሥት ይወድቃል። እንዲሁም አንድ ከተማ ወይም አንድ ቤተሰብ እርስ በርሱ ከተለያየ ጸንቶ መኖር አይችልም። ሰይጣንም ሰይጣንን የሚያስወጣ ከሆነ እርስ በርሱ ተለያየ ማለት ነው። ታዲያ መንግሥቱ እንዴት ጸንቶ ሊኖር ይችላል? ደግሞ እኔ አጋንንትን የማስወጣቸው በብኤልዜቡል ከሆነ ልጆቻችሁስ በምን ያስወጧቸዋል? ስለዚህ ልጆቻችሁ በእናንተ ላይ ይፈርዱባችኋል። እኔ አጋንንትን የማስወጣ በእግዚአብሔር መንፈስ ከሆነ እንግዲህ የእግዚአብሔር መንግሥት ወደ እናንተ መጥታለች ማለት ነው። ደግሞስ አንድ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ንብረቱን መዝረፍ እንዴት ይችላል? ኃይለኛውን ካሰረው በኋላ ግን ንብረቱን ሊዘርፍ ይችላል። ከእኔ ጋር ያልሆነ ሁሉ ይቃወመኛል፣ ከእኔም ጋር የማይሰበስብ ይበትናል። ስለዚህ ሰው የሚያደርገው ማናቸውም በደል ወይም የስድብ ቃል ሁሉ ይቅር ይባልለታል። እላችኋለሁ በመንፈስ ቅዱስ ላይ የስድብ ቃል የሚናገር ሰው ግን በደሉ ይቅር አይባልለትም። በሰው ልጅ ላይ የስድብ ቃል የሚናገር ሁሉ በደሉ ይቅር ይባልለታል። በመንፈስ ቅዱስ ላይ የስድብ ቃል የሚናገር ሁሉ ግን በዚህ ዓለምም ሆነ በሚመጣው ዓለም በደሉ ይቅር አይባልለትም። ቀጥሎም ኢየሱስ እንዲህ አለ፣ ዛፍ ሁሉ በፍሬው ስለሚታወቅ ጥሩ ዛፍ ቢኖራችሁ ጥሩ ፍሬ ታገኛላችሁ፣ መጥፎ ዛፍ ቢኖራችሁ ግን መጥፎ ፍሬ ታገኛላችሁ። እናንተ የእባብ ልጆች ክፎች ስትሆኑ መልካም ነገር መናገር እንዴት ትችላላችሁ? ምክንያቱም ሰው በአፉ የሚናገረው በልቡ ሞልቶ የተረፈውን ነው። መልካም ሰው ከመልካም መዝገቡ መልካም ነገርን ያወጣል፣ ክፉ ሰውም ከክፉ መዝገቡ ክፉ ነገርን ያወጣል። በእውነት እላችኋለሁ ሰዎች በሚናገሩት ምንም ጥቅም በሌለው ከንቱ ቃል ሁሉ በፍርድ ቀን መልስ ይሰጡበታል። ምክንያቱም ከቃልህ የተነሳ ይፈረድልሃል፣ ከቃልህም የተነሳ ይፈረድብሃል። በዚያን ጊዜ አንዳንድ የሙሴ ሕግ መምህራንና ፈሪሳውያን ኢየሱስን፣ መምህር ሆይ አንተ ተአምር ስታደርግ ማየት እንፈልጋለን አሉት። እርሱ ግን እንዲህ ሲል መለሰላቸው፣ ክፉና እምነተ ቢስ የሆኑ የዚህ ዘመን ሰዎች ተአምር ለማየት ይፈልጋሉ፣ ነገር ግን ከነቢዩ ከዮናስ ተአምር በቀር ሌላ ተአምር አይሰጣቸውም። ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንዳሳለፈ እንዲሁ የሰው ልጅ በመቃብር ውስጥ 3 ቀንና 3 ሌሊት ያሳልፋል። የነነዌ ከተማ ሰዎች በፍርድ ቀን ከዚህ ዘመን ሰዎች ጋር ተነስተው በእነርሱ ላይ ይፈርዱባቸዋል። ምክንያቱም የነነዌ ሰዎች የዮናስን ስብከት በሰሙ ጊዜ በኀጢአታቸው ተጸጥተው ንስሐ ገብተዋል። ታዲያ እኮ ከዮናስ የሚበልጥ እነሆ እዚህ አለ። የደቡብም ንግሥት በፍርድ ቀን ከዚህ ዘመን ሰዎች ጋር ተነስታም በእነርሱ ላይ ትፈርድባቸዋለች። ምክንያቱም እርሷ የሰለሞንን ጥበብ ለመስማት ከምድር ዳርቻ መጥታለች። ታዲያ እኮ ከሰለሞን የሚበልጥ እነሆ እዚህ አለ። ቀጥሎም ኢየሱስ እንዲህ አለ፣ እርኩስ መንፈስ ከሰው በወጣ ጊዜ የሚያርፍበት ቦታ በመፈለግ ውሃ በሌለበት በደረቅ ቦታ ይዞራል፣ ነገር ግን አያገኝም። ስለዚህ ወደ ወጣሁበት ቤት ተመልሼ ልሂድ ይላል። ተመልሶም ሲመጣም ቤቱ ባዶ ሆኖ ጸርቶ ተዘጋጅቶ ያገኘዋል። ከዚህ በኋላ ርኩሱ መንፈስ ይሄድና ከእርሱ ይብስ የከፉ ሌሎች 7 አጋንንት ሰብስቦ ያመጣል። እርሱ ቀድሞ በነበረበት ሰው ገብተው አብረው ይኖራሉ። ስለዚህ የዚያ ሰው የመጨረሻ ሁኔታ ከመጀመሪያው ይልቅ የባሰ ይሆናል። በዚህ ዘመን ክፎች ሰዎችም ላይ የሚሆነው ይህንኑ የመሰለ ነገር ነው። ኢየሱስ ለሕዝቡ ገና ሲናገር ሳለ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበር። እዚያ ከነበሩት ሰዎች አንዱ ኢየሱስን፣ እነሆ እናትህና ወንድሞችህ ሊያነጋግሩህ ፈልገው በውጭ ቆመዋል አለው። ኢየሱስ ግን እናቴ ማን ናት? ወንድሞቼስ እነማን ናቸው ሲል መለሰ። ከዚህ በኋላ እጁን ዘርግቶ ወደ ደቀ መዛሙርቱ እያመለከተ እንዲህ አለ፣ እናቴና ወንድሞቼ እነሆ እነዚህ ናቸው። በሰማይ ያለውን የአባቴን ፈቃድ የሚፈጽም ሁሉ ወንድሜም እህቴም እናቴም እርሱ ነው።